አሁን ወደ ቀዳሚው ዝግጅት ነው የምናመራው አድማጮች። ማህበራዊ ስራ ፈጣሪነት የምሽቱ መጽሔት ወግ የሚደራበት ጭብጥ ነው። እንግዳችን አቶ ክብረት አበበ የአዲስ አበባው ጠብታ አምቡላንስ መስራችና ባለቤት ናቸው።
አቶ ክብረት ጠብታ የተሰኘ የማህበራዊ ስራ ፈጣሪ ድርጅት ይመራሉ። ማህበራዊ ስራ ፈጣሪነት በጽንሰ ሐሳብም በሐሳብም ደረጃ እንግዳ ነውና እስኪ መጀመሪያ ስለዚህ ጽንሰ ሐሳብ እንነጋገር። ምንድነው ማህበራዊ ስራ ፈጣሪነት? ከሌሎቹ የስራ የንግድ ዘርፎች ለምን ይለያል?
ማህበራዊ ስራ ፈጣሪነት ማለት ማህበራዊ ችግሮችን በቢዝነስ ሞዴል ለመፍታት መሞከር ነው። ማህበራዊ ችግሮች በቢዝነስ ሞዴል ሲፈቱ የሚያመጡት ለውጥ ቀጣይነት ያለው ለውጥ ነው።
ዘለቄታ ይኖረዋል።
ዘለቄታነት ያለው እንግዲህ እንደሚታወቀው አፍሪካ ብሎም ኢትዮጵያ ማህበራዊ ችግሮችን የምንፈታበት መንገድ ሁለት ነው። አንዱ ማንኛውንም ማህበራዊ ችግር መንግስት እንዲፈታልን እንጠብቃለን። ከምንና የማህበራዊ ችግር ነው፣ ትምህርት እንደሱ ነው። ብዙ ችግሮች አሉ። በተለይ ኢትዮጵያ በማህበራዊ ችግር ብዙ ችግሮች አሉ። ብዙ ችግሮች አሉ ማለት ደግሞ ብዙ ድሎች አሉ ማለት ነው። እንደ ስራ ፈጠራ
ችግሮችን ወደ ድል የመቀየር ሐሳብ ነው።
አዎ፣ ትልቁ ነገር እሱ ነው። ስለዚህ እንደ ምሰሶ ማህበራዊ ችግሮችን በማህበራዊ በቢዝነስ ሞዴል የሚፈቱ ድርጅቶች አሏቸው። አንደኛው ልንፈታ ያሰብነውን ችግር በቀጣይነት መፍታት ነው።
አንድ ጊዜ ተደርጎ የሚያበቃ አይደለም። ዘለቄታ እንዲኖረው ዋስትና እንዲኖረው ይፈልጋል።
አዎ፣ እንግዲህ የብዙ ችግሮች ዘለቄታነት ችግር ነው እየገጠመን ያለነው። አሁን አንድ ሰው ኢትዮጵያ ውስጥ ሐሳብ ቢኖረው እንግዲህ ሁሉ ነገር መሰረት ሐሳብ ሳይሆን ምንም ነገር ሊመጣ ይችላል ወደ ፕራክቲስ። ስለዚህ ሐሳብ ቢኖረው በሁለት መልኩ ነው ያንን ሐሳብ ሊተረጉም የሚችለው። በተለይ ወጣቶች አንደኛው ያንኑ ሐሳብ አላተርፍበት ብሎ ሰርቪሱን ግን እሰጣለሁ አገልግሎት እሰጣለሁ ፕሮዳክቱን እሰጣለሁ ለህዝቡ ግን ትርፍ አልፈልግበትም ብሎ ነን ፕሮፊት ትርፍ የማያመጣ አርጎ
ለትርፍ ያልቆመ
ሆኖ ኤንጂኦ ሆኖ ያንኑ ማህበራዊ ችግር ለመፍታት መሞከር ነው አንዱ አካሄድ። ሁለተኛው አካሄድ ፕሮፊት ማክሲማይዜሽን ወይ ደግሞ ትርፍን አጋብሳለሁ የሚል አካሄድ። ስለዚህ ሁለቱም ጽንፍ ላይ ነው ያሉት። መሀል ላይ የምንመጣው መሰረታዊ ትኩረታችን ያንን ማህበራዊ ችግር በቋሚነት በቀጣይነት መፍታት ነው። ለፈታ ነው ማህበራዊ ችግር ደግሞ ደሞዝ እንፈልጋለን። ሊከፈለን ይገባል። በተከፈለን ክፍያ ደግሞ በቀጣይነት እንፈታዋለን። እኛም የተሻለን ሰዎች እንሆናለን። ሲጀመር አንድ ኢንተርፕረነር የራሱን ህይወት ይለውጣል። ከዛ በኋላ ደግሞ
የሌሎችንም
ህይወት ስራ በመፍጠር የሰዎች ህይወት ይለውጣል ማለት ነው። ስለዚህ ትልቁ ነገር ማህበራዊ ስራ ፈጠራን ከሌላ ስራ ፈጠራ የሚለየው ሊፈታ ያሰበው ችግር ለብዙ ሰው በቢዝነስ ሞዴል ሊፈታ አይችልም ብሎ ቢያስብም በቢዝነስ ሞዴል መፍታት ነው። ስለዚህ ሁለት መሰረታዊ ስራዎች ማህበራዊ ስራ ፈጣሪ ይጠበቅበታል።
ምንድናቸው?
አንደኛው ክፍተቱን ማወቅ። ምንድን ያየው ክፍተት? የትኛውን ማህበራዊ ችግር ነው መፍታት እየሞከረ ያለው? ሁለተኛው ሊፈታው ላሰበው ችግር ደግሞ ቢዝነስ ሞዴል ማዘጋጀት አለበት።
ስለዚህ እነኚህን ሁለት መሰረታዊ ነገሮች ካዘጋጀ እንደ ኢትዮጵያ ባለ አዳጊ ሀገር ድህነት በበረታበት ሁሉንም በመንግስት ሁሉንም በንግድ ብቻ አይፈታም ወይንም ደግሞ በበጎ ፍቃድና ለትርፍ ባልቆሙ ተቋማት ብቻ አይፈታም፣ የሁለቱንም በጎ ነገሮች እናመጣለን የሚል ይመስላል ሐሳቡ። አቶ ክብረት ሶሻል ኢንተርፕራይዝ ወይንም ይሄ ማህበራዊ የፈጠራ ዘዴን የንግድ መንገድን ተጠቅሞ ማህበራዊ ችግሮችን መፍታት በሌላው ዓለም የተለመደ ነው፣ በብዙ መንገድም ይሰራል። ኢትዮጵያ ለመሆኑ የቱን ያህል ተለምዷል? ምን ያህልስ ተቀባይነት አለው? አመኔታስ አግኝቷል ወይ? ትልቁ አመኔታም ይመስለኛል አዲስ ነገር ሲተዋወቅ እንደሚገጥመው ፈተና።
እውነቱን ለመናገር እኛ ስንገልጠው ኢትዮጵያ ውስጥ ያለ የማህበራዊ ስራ ፈጠራ አስተሳሰብ በጣም በጣም ገና እንጭጭ ነው። ገና እንደተወለደ ህፃን ነው ብለን ነው እናስበው። ብዙም ችግር ገጥሞናል። አሁንም ኢትዮጵያ በጣም በሚያሳዝን ሁኔታ ለማህበራዊ ስራ ፈጣሪዎች ምንም አይነት የህግ ማዕቀፍ የላትም። ኢትዮጵያ አንድ ሀሳብ ያለውን ሰው ወይ ትነግዳለህ ወይ ትረዳኛለህ ብለህ ነው የምትወስደው። ቀጣይነት ያለው ለውጥ በቢዝነስ ሞዴል አመጣለሁ የሚል ሰው እንደ እብድ ነው የሚታየው። እኔም እንደሱ ነው። እንግዲህ በ2008 የኔ ሰርቪስ ስጀምር ማህበራዊ ችግር ነው የየውት በቢዝነስ ሞዴል ነው ለመፍታት የሞከርኩት። እዚህ ውስጥ ብዙ ችግሮች ገጥመውናል። ግን ችግሮች ገጥመውናል ማለት እንግዲህ ቅድም ለለ እንደፈለኩት እኛ ከመረዳት አስተሳሰብ ነው የሚገልል ወጥተን ወደ መስራት አስተሳሰብ ሰርቶ ወደ መለወጥ አስተሳሰብ ራስንና ሀገርን በተለይ ወጣቶችን የተሻለ ወደ ማድረግ አስተሳሰብ የማምጣት ትልቅ መንገድ ነው። ይሄ መንገድ ምንም ችግር ሳይገጥመው ይሄ በስጋጃ ላይ ይሄዳል ብለን አንጠብቅ። እኔ ለምሳሌ ማህበራዊ ስራ ፈጣሪ መሆኔን አላውቅም። በ2008 ማህበራዊ ስራ ፈጣራም የሚባል ነገር አለ ብዬ አላውቅም። ከዛ በኋላ ነው ስራው በሚያመጣው ነገር ማህበራዊ ስራ ፈጣራ ምን እንደሆነ
የተማሩ ሄዱ
የተማረን ነው የሄድነውና ኢትዮጵያም ምንም አይነት ፖሊሲ ወይ የህግ ማዕቀፍ የላትም፣ ግን ሊኖራት ይገባል። ምክንያቱም ኢትዮጵያ ማህበራዊ ችግሮችን ብቻ ብንወስድ በጣም ትልቅ ለወጣቶች ለዜጎቿ ችግሮችን ወደ ኦፖርቹኒቲ ለውጣ የተሻለች ሀገር ልትሆን የምትችል የ110 ሚሊዮኖች ሀገር ነች። ስለዚህ እንዴት ነው የምናየው ነው ችግሩንና ለኔ የላትም። ግን ኢትዮጵያ የሚገኘው የብሪቲሽ ካውንስልን በዚያ አጋጣሚ ማስመስገን ፈልጋለሁ። ከዛሬ 4-5 አመት በፊት ማህበራዊ ችግር የመፍታት ፕሮጀክት ይዞ መጥቶ በጣም ትልልቅ ስራ ለመስራት ተሞክሮ ጥናቶች ተደርገው እንግዲህ እንደምታውቀው ለችግሮቹ መፍቻው መሰረቱ ጥናት ነው። አንድ ችግር ካልተጠና መልስ ማምጣት አይቻልም።
የተጨበጠ እውቀት ሲኖር ነው ስለችግሩም ስለራሱ።
አዎ። ስለዚህ በመጀመሪያ ተደረገው ነገር ምንድነው? ኢኮሲስተሙ እንዳለ ሁኔታ ምን ይመስላል? በኢትዮጵያ ኮንቴክስት እንዳልኩት አውሮፓ፣ አሜሪካ በማህበራዊ ስራ ፈጠራ ብዙ ታሪኮች አሉ። እያንዳንዱ ኢንዱስትሪ ውስጥ ሁሉ ነገር ፒውርሊ ገንዘብ አይደለም። ሁሉ ነገር ገንዘብ መቀባበል አይደለም። ብዙ ሰርቪሶች ታገላሉ። በጣም በጣም አስፈላጊ ሰርቪሶች ከገንዘብ ጋር ግንኙነት የላቸውም አንዳንድ። ይሄ ማለት ግን ወጪያቸውን አናላይዝ ማድረግ የለብንም ማለት አይደለም። ስለዚህ እንደነዚህ አይነት ችግሮች እንዴት ነው የምንፈታው ብሎ ዓለም ብዙ ታሪክ አለው። ማህበራዊ ስራ ፈጣሪ ትራንስፖርቴሽን ላይ፣ የቤት ነገር ላይ፣ መንገድ ላይ፣ ግብርና ላይ፣ አይቲ ላይ፣ በተለያዩ ዘርፎች። ስለዚህ በዛ ጥናት መሰረት ጥናቱም ያመለከተው ወደ 55,000 አካባቢ ማህበራዊ ችግርን ለመፍታት የሚሞክሩ በቢዝነስ ሞዴል ይፍቱ አይፍቱ ገና በደንብ ጥናት ያስፈልገዋል። ግን ማህበራዊ ችግሮችን ለመፍታት የተቋቋሙ ድርጅቶች ከሶስት አቅጣጫ ኢትዮጵያ ውስጥ እንዳሉ ነው ጥናቱም ያመለከተው። እነዚህ አንዱ አቅጣጫ በመንግስት ግዴ እንደምታውቀው ኢትዮጵያ ውስጥ መንግስትን ለሁሉም ነገር ተጠያቂ ነው የምናደርገው። መንግስትም በጣም ደስ ይለዋል እንዴ ስንለው ቢሰራውም ባይሰራው። ስለዚህ ብዙ በመንግስት የሚዋቀሩ ማህበራዊ ችግሮችን ለመፍታት የሚሞክሩ ድርጅቶች አሉ፣ ጥቃቅንና አነስተኛ ጭምር ማለት ነው። ሌላው ቀላል የማይባለው ቁጥር ደግሞ ነን ገቨርንመንታል ኦርጋናይዜሽን ወይ ደግሞ ትርፍ የማያተርፉ መንግስታዊ ያልሆኑ ድርጅቶች ብዙ ስራ ሰርቷል ኢትዮጵያ ውስጥ። የሰሩ ስራ እኛ ደግሞ የምንጠይቀው በፕራይቬት ኦርጋናይዜሽን በቀጣይነት ፈተውታል ወይ ብለን የምንጠይቀው ጥያቄ ነው። ስለዚህ
በእነሱ ሲወጡ ይቋረጣል
ይዘለቀታል የሚል ነገር አለ። ስለዚህ ሁለተኛዎቹ እነሱ ናቸው፣ ትልቅ ስራ ሰርቷል፣ ይሄም ጥናት ሪኮግናይዝ አድርጋቸዋል። ሶስተኛው እኛ ነን በግልድ አንዳንዱ በግልድ ሶል ፕሮፕራይተርሺፕ ማለት ነው። እኔ ተነስቼ ድርጅት መፍጠር ማለት ነው፣ ወይ ደግሞ ሼር ካምፓኒ ወይ ደግሞ ፕራይቬት ሊሚትድ ካምፓኒ አድርጎ ሊፈቱ ያሰቡት ችግር ግን የገንዘብና የሰርቪስ የገንዘብና የፕሮዳክት ትራንዛክሽን አይደለም። በውስጡ ብዙ ነገር አለ። አንድ ሰው እንደኔ አይነት ሰው ተነስቶ በአምቡላንስ ህይወቱ በትንሽ ደቂቃ ውስጥ ሊጠፋ የሚችልን ሰው ከአንድ ቦታ ወደ ጤና ቦታ አድርሶ ህይወቱ ቢድን ያ ሰውዬ ስንት ነው? እንደው ዝም ብለን ተነስተን ይሄንን ሰው ዋጋው ይሄ ነው ማለት እንችላለን? እውነት ዓለምስ እንደዚህ አይነቱን ችግሮች የፈታው በእንደዚህ አይነት ዋጋ ድርድር ነው ወይ የሚሉ ጽንሰ ሐሳቦችን እኔ በደም ስለማቆ ለምሳሌ እንደታቀረብኩ እንጂ አንድ ልጅ አንድ ጻድ ቢቀነጭርና እንዳይቀነጭር በታረጋው በኒውትሪሽን አንድ ጻድ ትክክለኛ ትምህርት እንዲያረግ ታረጋው እኔ ጋር ፋውንዲንግ ሜምበሮቹ እንግዲህ አሁን የኢትዮጵያ ማህበራዊ ስራ ፈጣሪዎች ፕሬዝዳንት ነኝና እኔ ጋር ያሉትን ማህበር አለን ቅርቤ ያሉትን ሰዎች ፕሮጀክት ነው ማለት አንድ ህፃን ልጅ እንዲማር ብታደርገው ያ ህፃን ስንት ነው? ካን ዊ ሴይ እንዲህ ማለት እንችላለን ይሄ ልጅ ይሄን ያለው አንድ ልጅ በንጽህና እንዲኖር ብታደርገው ሳኒቴሽን ላይ የሚሰሩ ማህበራዊ ስራ ፈጣሪዎች አሉ። ስለ አይን ብቻ ቢሰሩ ቀላል የማይባል ሰው ወይ በተራ ሳሙና ማጣት ያይን ማራቾን ያጣራል እንዳያጡ በታደርክ ምን ይያረክ ነው ያንን ይሄን ያለው ለማስቀመጥ ትችላለህ ወይ ቤት ውስጥ የቀሩ ሰዎች ወይ ደግሞ ያካል ጉዳት የደረሰባቸው ሰዎች በቀላሉ ትራንስፖርቴሽን አክሰስ እንዲያረጉ በታደርክ ቤት ውስጥ መጥተው እንዲታከሙ በታደርክ ይሄንንስ እንዴት ነው ተመዘነው በቀላሉ መመዘን ይቻላል ስለዚህ ሶስተኛዎቹ ሲደራጁ የተደራጁት የራሳቸውን ኢንቨስትመንት ኢንቨስት አድርገው እንግዲህ አንዱ ሌላው የማህበራዊ ስራ ፈጣሪ እንደማንኛውም ስራ ፈጣሪ ሪስክ ቴከር ሪስክ ሳይወስድ ስራ ፈጣሪ ነው ሌላጅ በሌሎች ሰዎች ገንዘብ እናንተን ረዳችኋል ያለው ሰው ከሪስክ ጋራ ምንም አይነት ግንኙነት የለም
ላይ ያዋጣ ይችላል
ግን ሪስክ ካልኩሌት ይደረጋል በዛ ካልኩሌሽን መሰረት ያ ስራ ፈጣሪ እዛ ውስጥ ገብቶ የሚሰራው ስራ ነውና ሶስቱ ናቸው ተጠኑ 55000 ማለት ቀላል ነገር አለ እነዚህ ድርጅቶች ናቸው እነዚህ ግለሰቦች አይደሉምና ወደ 55000 የሚሆኑ ማህበራዊ ስራ ፈጣሪዎች ኢትዮጵያ ውስጥ አሉ ተብሏል
በጽንሰ ሐሳብም ደረጃ ኢትዮጵያ ውስጥ በተግባር የሚሰራውንም ነገር ያጣቀሱ ነው ያስረዱን የወቅቱ የማህበሩም ፕሬዝዳንት መሆኑ ይበልጥ ገፋ አድርገን እንድንወያይ ይረዳል የሌሎችንም ድርጅቶች እንድንመለከት ነገር ግን አሁን በተለይ የርሶ ድርጅት ጸብታ ስለሚሰራው ነገር ሳስብ የአምቡላንሶቹ ድምጽ እየተሰማኝ ነው ቀድሞ በመንግስት ደረጃ ብቻ የሚታወቅ ወይም በህክምና ተቋማት አልፎ አልፎ የራሳቸውን ህሙማን ያጓጉዙ ከሆነ ነው እንጂ በመንግስት ደረጃ የሚወሰድ በጣም እሱም ውሱን የሆነ የአምቡላንስ አገልግሎት ነው ኢትዮጵያ ውስጥ ይታወቅ የነበረውና ይሄ ሐሳብ እንዴት መጣ የሚለው ምናልባት ወደ ግል ስራው እርሶ የህክምና ባለሙያ ነዎት እንዴት ይሄ ሐሳብ ተጠነሰሰ ከማህበራዊ የሥራ ፈጣሪነትም ይልቁንም ደግሞ የአምቡላንስ አገልግሎትን የድንገተኛና አስቸኳይ ስራን የሚጠይቅ እርዳታ እንዴት መጣለዎት ምን ቀሰቀሰ ይሄን እስኪ ያጫውቱን ስለሱ
በጣም አመሰግናለሁ ከጥያቄዎች ሁሉ በጣም ወደው ጥያቄ ይሄ ነው አዲስ አበባ ላይ ተወለድኩት አባቴ ኮሪያ ዘማች የነበረ ወታደር ነበር ለሀገሩ 3-4 ጊዜ ደጋግሞ ይዘመተ በጣም ኃላፊነት የሚሰማኝ ዜጋ እንደሆነ አርጎ ነው አባት ያሳደገኝ 12 ወንድም እናቶች አሉኝ ኮሪያ ሰፈር የሚባል ሰፈር ነው ያደግኩት ከዛ ኤሌመንተሪ ህብረት ፍሬ የሚባል ትምህርት ቤት እንደዚሁ ለኮሪያ ዘማቾች የተቋቋመ ትምህርት ቤት ነው ከዛ በኋላ ደግሞ ኮካበስባ ሃይ ስኩል ጨርሼ ጅማ ጤና ሳይንስ ነው ለነርስነት ትምህርት የገባሁት ጥሩ ተማሪ ነበር ከዛ በነርስነት ጨርሼ ጊኒር የሚባል ገጠር ውስጥ ነው የሰራሁት አንድ 5 አመት ያህል በነርስነት ከዛ ወደ ጥቁር አንበሳ ሆስፒታል ዶወር አግኝቼ ወደ ጥቁር አንበሳ መጣውና አንድ አመት ጥቁር አንበሳ ከሰራ በኋላ አንስቴዚያ ትምህርት ቤት ገባው በጣም ከመወደው ጋራ ህክምናን ወደዋለሁ ስለዚህ 17 አመት ያህል በማደንዘዣ ህክምና ማደንዘዣና አንስቴዚያ ምን ያህል እንደሚቀራረቡ
ተርጉሙ አስቸጋሪ ነው ሐላ ላይ እንጫወታለን
ስለዚህ በማደንዘዣ ህክምና 17 አመት ሰራው ያየሁት ክፍተት ካደጋ ቦታ ወደ ሆስፒታል ያለው ክፍተት ነው እኔ በኋላ ላይ ነው ራሴን እንግዲህ አሁንም ገና ራሴን ኤክስፕሎር እያደረኩ
የፈለጉ ነው
አሁንና በዛ በኔ ራሴ ፍለጋ ውስጥ እንዳየሁት ነገር ሁሉ ቦታ ሲሄድ ይሄን ሰርቪስ ወይ ይሄንን ፕሮዳክት እንዲብ ያረጉት ብዬ የምለው ነገር አለ እንዲብ እናረጋግኮ የተሻለ ሰርቪስ እንሰጣለን አላለው ማለት ነው ፕሮግራም በሰምሰራ እንዲብ እናረግ ብዬ እናገራለሁና ስራ ፍመፍጠር አስተሳሰብ አለ ማለት ነው ፕሮግራም በሰሉ ጊዜ ማታ መሰራለሁ ቀንቀንም መሰራለሁ ስለዚህ 6 ኪሎ ዩኒቨርሲቲ ደሞ ገብቼ በሶሻል ሳይንስ የመጀመሪያ ዲግሪ ወስጃለሁ አንዱ ሁለት ሶስት ኮርስ ወደ ስራ ፈጠራ ሊገፋፋ ኮርሶች ናቸው ስለዚህ እዛ ላይ ያለውን ክፍተት አይዋለሁ ለምሳሌ አንድ ሰው ትንፋሽ አጥቶ ፖስታ ቤት ጋር የመኪና አደጋ ቢገጥመው ወይ ልቡን ቢያመው ጥቁር አንበሳ ለመድረስ ምንም አይነት
ፈጥኖ ደራሽ
ነፍተ ይሄን ቁጥር ደውዬ ይሄ ሰርቪስ ይመጣልኛል የሚል የለምና በየቀኑ በማለት በሚቻል ሁኔታ የድንገተኛ በሽተኞችን አንዳንዴ ወደ ተመላላሽ ህክምና የተጠራን አንዳንዴ ኦፕሬሽን ቲያትር ድረስ እያመጡልን ለመርዳት እንሞክር ነበር የማደንዘዣ ህክምና አንዱ ስፔሻሊቲው የክሪቲካል ኬር ማኔጅመንት ማለት መተንፈስ የማይችሉ ሰዎች እየደሙ ያሉ ሰዎችን ትንፋሽ መቀበል ትንፋሽ መስጠት አንዱ ስራችን ስለዚህ ሁሉ ጊዜ አጠገብ ያሉትን ትልልቅ ሐኪሞች እግዚአብሔር ረድቶኝ ከፕሮፌሰር አስራት በታች ያሉት ትልልቅ ሐኪሞች ጋር ስራ ለመስራም ችያለሁ እጠይቃቸዋለሁ እንዴት አንድ ሰው ሳይተነፍስ እኛን ዝየተበቀ ሊቀጥል ይችላል ስል እኮ ያንተ ስራ አይደለም አንተ ዝም ብለህ ማደንዘዣን ነው መስጠት ያለብህ እንደምታውቀው ደግሞ ስራ መፍጠርና አውት ኦፍ ዘ ቦክስ ማሰብን አናበረታታ ስለዚህ ሁሉ ጊዜ እንደሱ ባላለሁ ስለዚህ ማጥናት ጀመርኩ ምን ይመስላል የድንገተኛ ህክምና አገልግሎት የኢትዮጵያ ስታሪክ ምንድነው የሚመስለው መቼ ነው ኢትዮጵያ መስቀል ይሄ ሰርቪስ የጀመረው በደንባርጌ ባክግራውንዱን ኮሰርኩ በኋላ የመኪና አደጋም ብቻ እንኳን ብንወስድ ብዙ አደጋዎች አሉ ኢትዮጵያ ውስጥ ግን የመኪና አደጋም እንኳን ብቻ ብንወስድ 194 ሞት በየ10ሺ መኪና ነው። ይሄ ማለት ይሄን ቁጥር ከጃፓን ጋር አናስተያየው። እንግዲህ የሞት ምክንያት መኪና አደጋ ነው ካል ከኛ ይልቅ ጃፓናዊ ነው ሞት ያለው። ምክንያቱም ጃፓን ውስጥ መኪና ይዞታን ይሹ አይደለም መኪና ማንንም ሰው የሚኖረው ነገር ነው። እኛ ጋር ከአንድ ሚሊዮን በታች ያለ መኪና ነው። የሰው ሁሉ ድሪም ደግሞ መኪና እንዲኖረው ነው። ስለዚህ በዚህ ውስጥ ደግሞ ጃፓን ውስጥ አንድ ሰው ለመሞት 20ሺ መኪና መንገድ ላይ መውጣት አለበት። በወጡ 10ሺ መኪናዎች ግን 194 ሞትን እናስተናግዳለን ኢትዮጵያ ውስጥ። ስለዚህ ይሄ የማይቀራረብ ቁጥር ነው። የሚያሳዝነው ደግሞ ከዚህ ውስጥ በእኛው በጥቁር አንበሳ ሆስፒታል ሐኪሞች የተጠናጠና 4% ብቻ ናቸው በአምቡላንስ የሚመጡ። 96% በታክሲ ወይ በራሳቸው መኪና
ነው የሚደርሱት ወደ አጣቢያ።
ህይወት የማዳን ስኪል ይሄ ደግሞ ሌላው ፓራዶክስ ነው።
ከአቶ ክብረት አበበ ጋር የያዝነውን ወግ ጀመር አደረግን እንጂ አልቋጨንም። በሌላ ጊዜ እንመለስበታለን።